ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ ራዲዮ ጣቢያ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያቀርበውን የአማርኛ ፕሮግራም አሁን ጀመረ። የአማራ ክልል ልዩ ኃይሎች ከትግራይ ለቀው ወጡ። ከኢትዮጵያ ጦር ጎን ተሰልፈው ከትግራይ ተዋጊዎች ጋር ሲዋጉ የነበሩት የአማራ ክልል ልዩ ኃይሎች በህዳር ወር በተደረሰው የሰላም ስምምነት መሰረት ከሽሬና አካባቢው ለቀው መውጣታቸውን የኢትዮጵያ መከላከያ ሰራዊት አስታወቀ። ዝርዝሩ የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። ከሰሜን ኢትዮጵያ ጦርነት ጋር በተያያዘ ተጠያቂነት ማስፈን ላይ ትኩረት እንዲደረግ ሲሉ ፈረንሳይና ጀርመን አሳሰቡ። ላለፉት ሁለት ቀናት በኢትዮጵያ የስራ ጉብኝት ካደረጉት የሁለቱ አገሮች የውጭ ጉዳይ ሚኒስትሮች ቆይታ ጋር የተያያዘ ዘገባ ደርሶናል። ይህም ከዜናው ተከትሎ ነው የሚቀርበው። አርብ ጥር 5 2015 ዓ.ም ምረት ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ሲድራክ ፍራንክሊን፣ የዜና አቅራቢያችን የምሽቱ ዜና አቅራቢያችን ስምኝሽ የቆየናት እስከ ምሽቱ 4 ሰዓት ድረስ ከተቀሩት ባልደረቦቻችን ጋር በመሆን አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና። መልካም ምሽት።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ከኢትዮጵያ ጦር ጎን ተሰልፈው ከትግራይ ተዋጊዎች ጋር የተፋለሙት የአማራ ኃይሎች በህዳር ወር በተደረሰው የሰላም ስምምነት መሰረት ከሰሜን ትግራይ ለቀው መውጣታቸውን የኢትዮጵያ ጦር ሰራዊት አስታወቀ። የጦር ሰራዊቱ ሐሙስ ዕለት ባወጣው መግለጫ የአማራ ክልል ኃይሎች ከሽሬና በአካባቢው ከሚገኙ ከተሞች ለቀው እንዲወጡ መታዘዛቸውን ያስታወቀ ሲሆን የኢትዮጵያ መከላከያ ሰራዊት ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ የክልሉ ኃይል ሲወጣ መመልከታቸውን ተናግረዋል። ሆኖም ከትግራይ ባለስልጣናት እስካሁን የተሰጠ አስተያየት የለም። የአማራ ኃይሎች እንደ ኤርትራ ሁሉ በህዳር ወር የተፈረመው የሰላም ስምምነት አካል ባለመሆናቸው በሰላም ስምምነቱ አተገባበር ላይ ትልቅ ፈተና ሆነው ቆይተዋል። ስምምነቱን የሚከታተለውን የአፍሪካ ህብረት ማግኘት ባለመቻሉ የአማራ ጦር ስለመውጣቱ በገለልተኛ አካል ማረጋገጥ አልተቻለም። የኤርትራ ኃይሎችም ከክልሉ ስለመውጣታቸው እስካሁን ግልጽ የሆነ መረጃ ባይኖርም የአይን እማኞች የኤርትራ ኃይሎች ከሁለት የትግራይ ከተሞች ባለፈው ወር መውጣታቸውን አስታውቀው ነበር። የአውሮፓ ሚኒስትሮች በኢትዮጵያ ያደረጉት ባለው ጉብኝት በኢትዮጵያ ያለውን የሰላም መሻሻል ያወደሱ ሲሆን በአንጻሩ ያለ ፍትህ እርቅ አይኖርም ሲሉ የፈረንሳይና የጀርመን ውጭ ጉዳይ ሚኒስትሮች አሳስበዋል። ለሁለት ዓመታት የዘለቀው ጦርነት መቆምን በመደገፍ የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች በኢትዮጵያ ጉብኝት እያደረጉ ሲሆን ሚኒስትሮቹ በትላንትናው ዕለት ባደረጉት ንግግር ያለ ፍትህ እርቅ ሊመጣ አይችልም ብለዋል። የፈረንሳይ የውጭ ጉዳይ ሚኒስትር ካትሪን ኮሎና የጀርመኗ አናሌና ባየርቦክ የኢትዮጵያ ጉብኝታቸውን የጀመሩት የህወሓት ኃይሎች ከባድ መሳሪያቸውን ማስረከብ መጀመራቸውን ይፋ ካደረጉ ከአንድ ቀን በኋላ ነው። የፈረንሳይ የውጭ ጉዳይ ሚኒስትር ኮሎና ከጀርመኗቻቸው ጋር በጋራ ባደረጉት ጋዜጣዊ መግለጫ ላይ ግጭት ቆሟል፣ እርዳታ ይደርስባቸው ያልነበሩ ቦታዎች ድጋፍ እየደረሰ ነው፣ እንዲሁም ተዋጊዎቹ መሳሪያ እየመለሱ ነው በማለት በፌዴራል መንግስትና በህወሓት መካከል ያለውን የሰላም ሽግግር ሂደት አበረታተዋል። ይሁን እንጂ ሁለቱም ሚኒስትሮች በግጭቱ ወቅት የተፈጸሙ በደሎችን የሚያይ ፍትሃዊ የሽግግር ስርዓት እንዲመሰረትም አሳስበዋል። የጀርመኗ የውጭ ጉዳይ ሚኒስትር ባርቦክ በበኩላቸው እኛ ጀርመናውያንና ፈረንሳዮች እርቅ በአንድ ሌሊት እንደማይከሰት እናውቃለን፣ ነገር ግን በወንጀል ጥቃት ተጎጂ የሆኑ ሰዎች ፍትህ የሚያገኙበት ተስፋ ከሌለ እርቅና ዘላቂነት ያለው ሰላም አይኖርም ሲሉ ተናግረዋል። ሁለቱ ሚኒስትሮች ትግራይን ለምን ሳይጎበኙ እንደቀሩ ከጋዜጠኞች ጥያቄ የቀረበላቸው ሲሆን የጀርመኗ ባርቦክ ይህ የአዲስ ነገር ጅማሬ ነው፣ ወደፊት የባለቤትነት ጥያቄ የሚነሳባቸውን ቦታዎችም ጭምር የምንጎበኝ ይሆናል ብለዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መንግስታቸው ወንጀለኞች ሳይቀጡ እንደማያልፉ እንደሚያረጋግጥ በጋዜጣዊ መግለጫው ላይ አስታውቀዋል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ኢትዮጵያ በቅርቡ የተፈራረመችውን የሰላም ስምምነት ሙሉ በሙሉ ተግባራዊ እንድታደርግና ሁሉም ወገኖች ሰብአዊ እርዳታ ያለምንም እንቅፋት እንዲዳረስ ለሲቪሎች ጥበቃ እንዲደረግ መሰረታዊ አገልግሎቶች እንዲመለሱና ዓለም አቀፍ የሰብአዊ መብት መርማሪዎች በግጭት የተጎዱ አካባቢዎችን ማግኘት እንዲችሉ እንዲያመቻቹ ጠየቁ። አምባሳደር ጃኮብሰን ይህን ጥሪ ያቀረቡት በኦሮሚያ ክልል ጅማ ከተማ ጉብኝት ባደረጉበትና ጅማና አሜሪካ ኮርነር የተሰኘውን የባህል ልውውጥና የትምህርት ማዕከል በድጋሚ በከፈቱበት ወቅት ነው። ኢትዮጵያ የሚገኘው የአሜሪካ ኤምባሲ ዛሬ ባወጣው መግለጫ በኦሮሚያና በሌሎች የኢትዮጵያ አካባቢዎች ያለውን ጸጥታና መረጋጋት በተመለከተ አምባሳደር ጃኮብሰን መሰረታዊና ኢኮኖሚያዊ ተግዳሮቶችን መፍታት አስፈላጊነትን ማሳሰባቸውን አስታውቋል። አምባሳደሯ በጅማ በነበራቸው ቆይታ ከአካባቢው አመራሮች ጋር መገናኘታቸውንና ዩናይትድ ስቴትስ በአካባቢው ባላት ተሳትፎ የረጅም ጊዜ አጋርነትን ለማጠናከር በሚቻልባቸው ጉዳዮችና ሰላምን በጋራ የማራመድ ጥረቶች ላይ መወያየታቸውንም የኤምባሲው መግለጫ አመልክቷል። መግለጫው አክሎ አምባሳደር ጃኮብሰን በጅማ ዩኒቨርሲቲ ጉብኝት ማድረጋቸውንና አሜሪካና ኢትዮጵያ በከፍተኛ ትምህርት ዙሪያ የበለጠ መተባበርና አጋር ሆነው መስራት በሚችሉባቸው ጉዳዮች ዙሪያ ከዩኒቨርሲቲው ፕሬዝዳንት ጀማል አባፊታ ጋር መነጋገራቸውን ጠቅሷል። አምባሳደሯ ከሃይማኖት መሪዎች ጋር መገናኘታቸውንና በኢትዮጵያና በአሜሪካ መካከል ያለው ማህበራዊና ፖለቲካዊ ግንኙነት እንዴት የበለጠ ማጠናከር እንደሚቻል የተነሱ ሐሳቦችን ማዳመጣቸውም ተጠቅሷል። ከሁለት አስርት ዓመታት ወዲህ በተከሰተ አስከፊ የኮሌራ ወረርሽኝ የ750 ሰዎች ህይወት ማለፉን የማላዊ መንግስት አስታወቀ። የዓለም ጤና ድርጅትም በዓለም አቀፍ ደረጃ በተከሰተውና ከተለመደው የበለጠ በጣም የተስፋፋና ገዳይ ባለው በዚህ በሽታ በከፍተኛ ሁኔታ ከተጠቁ ሀገሮች መካከል ማላዊ አንዷ መሆኗን አስታውቋል። የማላዊ ጤና ሚኒስትር ሐሙስ ዕለት ባወጡት ትዕዛዝ የንጹህ ውሃ፣ የመጸዳጃ ቤትና የቆሻሻ ማስወገጃ የሌላቸው የንግድ ተቋማት እንዲዘጉ ያሳሰቡ ሲሆን ያልበሰሉ ምግቦች ሽያጭ ላይም ገደቦች አስቀምጠዋል። የጤና ሚኒስትሩ እንደገለጹት ውሃ ወለድ በሆነው በሽታ አዲስ ከተያዙ 589 ህሙማን ውስጥ 17ቱ ባለፉት 24 ሰዓታት ውስጥ ህይወታቸው አልፏል። ባለፈው አመት መጋቢት ወር በሽታው በማላዊ መከሰቱ ይፋ ከተደረገበት ጊዜ አንስቶ እስካሁን 22759 ሰዎች በበሽታው የተያዙ ሲሆን በየቀኑ 15 ሰዎች ህይወታቸው አልፏል። ባለፉት 10 ቀናት ውስጥም 155 ሰዎች መሞታቸው ተዘግቧል። አድማጮች፣ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በህገወጥ መንገድ ወደ አውሮፓ ህብረት አገሮች ለመግባት ጥረት የሚያደርጉ ስደተኞች ቁጥር ባለፈው አመት 330,000 መድረሱን የህብረቱ የድንበርና የባህር ዳርቻዎች ጥበቃ ድርጅት ዛሬ አስታወቀ። ይህ አሃዝ ከ2016 ዓመተ ምህረት ወዲህ ከፍተኛው መሆኑ ተነግሯል። በተገባደደው የአውሮፓውያኑ 2022 ዓመተ ምህረት ከተደረጉት ሙከራዎች ገሚስ ያክሉ በምዕራብ የባልካን ክልል በየብስ የተደረጉ ናቸው ሲል ፍሮንቴክስ የተሰኘው የህብረቱ የድንበርና የባህር ዳርቻዎች ጥበቃ ድርጅት የቅድመ ጥናት ስሌቶችን ዋቢ አድርጎ አመልክቷል። ወደ አውሮፓ የሚገቡበት መንገድ ምንም ይሁን ምን ታዲያ ከአጠቃላዩ አሃዝ 47% ያክሉን ድንበር አቋርጦ ለመግባት የተደረገ ሙከራ የፈጸሙት ሶሪያውያን፣ አፍጋኒስታውያንና ቱኒዚያውያን ሆነው ተገኝተዋል። በተጨማሪም ከሙከራዎቹ ከ80% በላይ የሚሆኑት ወንዶች መሆናቸውንም ፍሮንቴክስ ገልጧል። እንደ አውሮፓውያን የዘመን አቆጣጠር በ2015 ዓመተ ምህረት አብዛኞቹ በሀገራቸው ያለውን ግጭት ሸሽተው የተሰደዱ ሶሪያውያን የሆኑባቸው ቁጥራቸው ከ1 ሚሊዮን በላይ ሰዎች 27 አባል አገሮች ያሉትን የአውሮፓ አህጉር ያጥለቀለቀ የፖለቲካ ቀውስ መቀስቀሳቸው አይዘነጋም። ዴላዌር በሚገኘው የአሜሪካ ፕሬዝዳንት ጆ ባይደን መኖሪያ ቤት ተጨማሪ ምስጢራዊ ሰነዶች መገኘታቸውን የፕሬዝዳንቱ ጠበቃ ትላንት አስታወቁ። በሳምንቱ መጀመሪያ ጆ ባይደን ቀድሞ ምክትል ፕሬዝዳንት በነበሩበት ወቅት ጥብቅ የሀገር ምስጢር ተብለው የተለዩ ሰነዶች ከስልጣናቸው ከወረዱ በኋላ ዋሽንግተን ውስጥ እንደ ቢሮ ይጠቀሙበት በነበረ አንድ የጥናት አጥኚዎች ስብስብ ተቋም ውስጥ የመገኘቱ ዜና ይፋ ከተደረገ በኋላ ለዋይት ሀውስ አሳፋሪ ሳምንት ሆኖ ቆይቷል። ጉዳዩን አስመልክቶ ሐሙስ ዕለት የተናገሩት ፕሬዝዳንት ባይደን ጠበቆቻቸው ምስጢራዊ ሰነዶቹን ፈልገው እንዳገኙና እንዳስረከቡ ተናግረዋል። ባይደን ምስጢራዊ ሰነዶቹን በቁም ነገር እንደማያቸው ሰዎች ያውቃሉ፣ ከፍትህ መስሪያ ቤቱ ጋርም ሙሉ ለሙሉ እየተባበረን ነው ብለዋል። ሆኖም የሪፐብሊካን መሪዎች ኤፍቢአይ የተሰኘው የፌደራል ምርመራ ቢሮ ፍሎሪዳ በሚገኘው የቀድሞ ፕሬዝዳንት ዶናልድ ትራምፕ መኖሪያ ቤት ላይ ፍተሻ ባካሄደበት ወቅት ዲሞክራቶች ትራምፕ ላይ ጠንካራ ትችት ሰንዝረዋል በማለት ተቃውሟቸውን አሰምተዋል። የአሜሪካ ጠቅላይ አቃቤ ሕግ ሜሪ ጋርላንድ የፍትህ ሚኒስተር በባይደን እጅ የተገኙትን ጥብቅ የሀገር ሚስጥር ማህተም የተደረገባቸውን ሰነዶች የሚመረምር ልዩ አማካሪ እንደሚሾም ትላንት አስታውቀዋል። የአሜሪካ ፕሬዝዳንት ሰዎች የስልጣናቸው ዘመን ሲያበቃ የተጠቀሙባቸው ምስጢራዊ ሰነዶች ወደ ብሔራዊ ቤተ መዛግብት እንጂ ወደ ሌላ ቦታ መሄድ እንደሌለባቸው የዩናይትድ ስቴትስ ሕግ ያዛል። በዩናይትድ ስቴትስ ዝናብ የቀላቀለ ከባድ አውሎ ንፋስ ጉዳት አደረሰ። ትላንት ሐሙስ የዩናይትድ ስቴትስ ደቡባዊ ክፍለ ግዛቶችን የመታው ዝናብ የቀላቀለ ከባድ አውሎ ንፋስ በታሪካዊቱ ሰልማ ከተማ የቤት ጣሪያዎችን ሲነቃቅል፣ ማዕከላዊ አላባማ ውስጥ ደግሞ ለስድስት ሰዎች ህይወት መጥፋት ምክንያት ሆኗል። የኤሌክትሪክ ምሰሶዎችን በመጣል በአስር ሺዎች የሚቆጠሩ ነዋሪዎችን ያለ ኤሌክትሪክ ኃይል ባስቀረበት የጆርጂያ ክፍለ ግዛትም ሌላ አንድ ሰው መግደሉ ታውቋል። ከሴልማ ሰሜን ምስራቅ 66 ኪሎ ሜትሮች ርቃ በመትገኘው የአላባማዋ አውቶአጓ ወረዳ በደረሰው ውድመት ነው ስድስቱ ሰዎች መገደላቸው የተረጋገጠው። ሁለት የገጠር ማህበረሰቦች መኖሪያዎች የተዘረጉበትን 32 ኪሎ ሜትሮች ቆራርጦ የደረሰው አውሎ ንፋስ ቁጥራቸው 40 የሚደርስ የመኖሪያ ቤቶችን ማውደሙን የወረዳው የድንገተኛ አደጋዎች ቁጥጥር ዳይሬክተር አርኒ ባጌት ተናግረዋል። ባጌት ለአሶሲየትድ ፕሬስ ዜና ወኪል እንዳስረዱት በርካታ ተንቀሳቃሽ መኖሪያ ቤቶችን ወደ ሰማይ ያነሳው አውሎ ንፋስ አደጋ ያደረሰባቸው 12 ሰዎች ለድንገተኛ ሕክምና ወደ ሆስፒታል ተወስደዋል። የአደጋ ሰራተኞች ትላንት ማምሻው ላይ እርዳታ የሚያስፈልጋቸውን ሰዎች ለመፈለግ የወደቁ ዛፎችን ሲቆርጡ ማምሸታቸውም ተዘግቧል። በርግጥም ከባድ ጉዳት ደርሷል። ይህ በዚህ ወረዳ ውስጥ ካየኋቸው ሁሉ የከፋው ነው ብለዋል ባጌት። በጆርጂያ ጃክሰንም አንድ ሰው በአውሎ ንፋሱ ወቅት በተሳፈረበት ተሽከርካሪ ላይ ዛፍ ወድቆ ህይወቱ ማለፉን የበትስ ወረዳ ወንጀል መርማሪ ሌሲ ፕሩ ተናግረዋል። በዚህች ወረዳ ከአትላንታ ደቡብ ምስራቅ በሚገኝ ስፍራ አውሎ ንፋሱ አንድ የጭነት ማመላለሻ ባቡር ከሃዲዱ ማሳቱንም ባለስልጣናት ተናግረዋል። አድማጮች፣ ለሰዓት ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የአርብ ምሽት መሰናዷችን ጋር መልካም ቆይታ።
ምንሽ ቆየን። ለሰዓት ያለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ጥር 5 2015 ዓመተ ምህረት አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቻችን ግርማ ደገፋና ሲያሸናፊ፣ የስቱዲዮ ድምጽና ምስል አቀናባሪያችን ቲያን ዋንግናት፣ የልትዋና ዘጋጅዮን ግርማ፣ የዌብና ማህበራዊ ትስስር ገጾቻችን አሰናጇ ደግሞ አባየው ገብሪያው ናት። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። የአማራ ክልል ልዩ ኃይሎች ከትግራይ ለቀው ወጡ ይላል የዕለቱ አብይ ርዕስ። ከኢትዮጵያ ጦር ጎን ተሰልፈው ከትግራይ ተዋጊዎች ጋር ሲዋጉ የነበሩት የአማራ ክልል ልዩ ኃይሎች በህዳር ወር በተደረሰው የሰላም ስምምነት መሰረት ከሽሬና አካባቢው ለቆ መውጣታቸውን የኢትዮጵያ መከላከያ ሰራዊት አስታወቀ። የመከላከያ ሰራዊቱ ትላንት ሐሙስ ባወጣው መግለጫ የአማራ ክልል ኃይሎች ከተባሉት አካባቢዎች ለቀው እንዲወጡ መታዘዛቸውን ያስታወቀ ሲሆን የኢትዮጵያ መከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ የክልሉ ኃይል ሲወጣ መመልከታቸውን ተናግረዋል። ሆኖም ከትግራይ ባለስልጣናት እስካሁን የተሰጠ አስተያየት የለም። አስቴር ምስጋናው ተከታትለዋለች።
በኢትዮጵያ መንግስትና በህወሓት መካከል ደቡብ አፍሪካ ፕሪቶሪያ ውስጥ የተካሄደውን የሰላም ስምምነት ተከትሎ የአማራ ክልል ልዩ ኃይሎች ከትግራይ ክልል ሽሬና አካባቢው ለቀው መውጣታቸውን የኢትዮጵያ መከላከያ ሰራዊት ዛሬ ባወጣው መግለጫ አስታውቋል። ልዩ ኃይሉ አካባቢውን ለቆ ሲወጣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰን ጨምሮ የአማራ ልዩ ኃይል አመራሮች ሽኝት ማድረጋቸውም ተጠቅሷል። በአክሱምና በሽሬ መካከል በሚትገኘው ስለህላ በተባለች አካባቢ እንደሚኖሩ በስልክ የነገሩን አንድ ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪ ከአራት ቀናት በፊት ቁጥራቸው የበዛ አውቶቡሶች የታጠቁ ኃይሎች ይዘው ከከተማው ሲወጡ መመልከታቸውን ገልጸውልናል።
ብለዋል።
ከአራት ቀን በፊት ያለፈ ነበር፣ ዛሬ አላየሁም። በፊት ግን ይወጡ ነበር። አዎ፣ በትራንስፖርት ይሄድ ነበር፣ በአውቶቡስና በአሽ። እዚህ ከየት እንደወጡ በደንብ አላወቁም፣ ግን በስፓርት ሲያልፍ ነው ያየሁት። እዚህ አካባቢ ነበሩ የለም። ከአክሱም አካባቢ ነው የመጡት።
የሽሬ ከተማ ነዋሪ እንደሆኑና ስማቸውን መጥቀስ ያልፈለጉ ሌላው አስተያየት ሰጭም ቤተሰቦቻቸው ከሽሬ ከተማ ወጣ ብላ በምትገኘው እንዳባጉና እንደሚኖሩ ገልጸው የአማራ ልዩ ኃይልም በዚያው አካባቢ እንደነበር ተቆመዋል። ዛሬ ግን በአውቶቡስ ለቆ ይወጣ መሆኑን ቤተሰቦቻቸው በስልክ እንደነገሯቸው ለአሜሪካ ድምጽ አስረድተዋል።
አባጉና አካባቢ ደብዛት ዛኑ የነበረ የአማራ ልዩ ኃይል እና እዛ አካባቢ ስልክ ደውዬ ነበር። አሁን ዛሬ ነው ደውዬ ነበርኩት። እዛ ደውዬ እንደነገሩኝ ቤተሰብ ምናምን የኔ ቤተሰቦች እንደባቡና ሰብ ናቸው እና ወደ እነሱ ደውዬ ነበር። አሁን እና እነሱ እንደነገሩኝ ከሆነ ወደ 40 መኪና የሚሆን የአማራ ልያይ እንደወጣ ነግሮኛል። ሌሎች ደግሞ ወደ ሙሉ በሙሉ አልወጡም፣ ለመሄድም የተዘጋጁ አሉ ምናምን ብሎኛል። አካባቢ የነበሩ ወደ እንዳባቡና አካባቢ ተሰባስበዋል። ወደ ከተማው ማለት ነው። ገጠር አካባቢ በብዛት ስለነበሩ በከዛሬ ወደ ከተማው ተሰባስበዋል፣ ግን አልወጡም አሉ። ለመሄድ ግን እየተዘጋጁ ነው። እቃቸው ምናምን ሸካክፎ እንዳሉ ነው። ሙሉ በሙሉ አልወጡም። ይሄ
ከትግራይ ባለስልጣናት እስካሁን የተሰጠ አስተያየት የለም። በጉዳዩ ዙሪያ ከአማራ ክልል ልዩ ኃይልና ከክልሉ ፖሊስ ኮሚሽን ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ስምምነቱን የሚከታተለው የአፍሪካ ሕብረት ማግኘት ባለመቻሉ የአማራ ጦር ስለመውጣቱ በገለልተኛ አካልም ማረጋገጥ አልተቻለም። የኤርትራ ኃይሎችም ከክልሉ ስለመውጣታቸው እስካሁን ግልጽ የሆነ መረጃ ባይኖርም የዓይን እማኞች የኤርትራ ኃይሎች ከሁለት የትግራይ ከተሞች ባለፈው ወር መውጣታቸውን አስታውቀው ነበር። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ ተከታዩ ርዕስ ደግሞ ወደ አዲስ አበባ ይመልሰናል። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ተጠያቂነትን ማስፈን ላይ ትኩረት እንዲደረግ ሲሉ የፈረንሳይና ጀርመን መንግስታት አሳሰቡ። በኢትዮጵያ የስራ ጉብኝት ያደረጉት የሁለቱ አገሮች የውጭ ጉዳይ ሚኒስትሮች የሰላም ስምምነቱን አድንቀው ሆኖም ያለ ፍትህ ዘላቂነት ያለው ሰላም የለም ማለታቸው ተገልጧል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በበኩላቸው መንግስት ለተፈጸሙ የሰብአዊ መብት ጥሰቶች ተጠያቂነትን የማስፈን ተግባሩን ለመደገፍ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ከኢሰመኮ ጋር መርማሪ ቡድን እንዲያቋቁም ጥያቄ ማቅረቡን አብራርተዋል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ ዓለም በበኩላቸው በዛሬው ዕለት በሰጡት መግለጫ መንግስት ተጠያቂነትን የማስፈን ስራ የሚያከናውነው ማንንም ለማስደሰት ሳይሆን የግድ ስለሚያስፈልግ ነው ማለታቸውን ጠቅሶ ኬኔዲ አባተ ተከታዩን አድርሶናል።
የፈረንሳይ የውጭ ጉዳይ ሚኒስትር ካትሪን ኮሎና እና የጀርመን የውጭ ጉዳይ ሚኒስትር አናሌና ባየርቦክ በትናንትናው ዕለት በኢትዮጵያ ያደረጉትን ጉብኝት ተከትሎ በሰጡት መግለጫ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከኢትዮጵያ ባለስልጣናት ጋር በሰላም ሂደቱ እንዲሁም በሌሎች ዘርፈ ብዙ ጉዳዮች ላይ ስኬታማ ውይይት ማድረጋቸውን ተናግረዋል። የትናንቱ ጉብኝታቸው በኢትዮጵያ መንግስትና በህወሓት መካከል የተፈረመው የሰላም ስምምነት ስኬታማ እንዲሆን ድጋፍ የማድረግ ከሰላም ስምምነቱ በኋላ ያለውን የሰብአዊ አቅርቦት ሂደት የመቃኘት እንዲሁም ከሁለት ዓመቱ ጦርነት ጋር ተያይዞ ለተፈጸሙ ኢሰብአዊ ተግባራት ተጠያቂነት እንዲኖር ግፊት የማድረግ ዓላማ ያነገበ መሆኑን የገለጹት ሚኒስትሮቹ እስካሁን ያለውን የስምምነቱን የትግበራ ሂደት አድንቀው ተጠያቂነትን ማረጋገጥ ልዩ ትኩረት እንዲደረግበት ጠይቀዋል። የፈረንሳይ የውጭ ጉዳይ ሚኒስትር ካትሪን ኮሎና
There is no peace that can be lasting without justice.
ያለ ፍትህ ዘላቂነት ያለው ሰላም የለም። ስለዚህ ለዘላቂ ሰላም ፍትህን ማስፈን አስፈላጊ ነው። ግልጽ የሆነ የሰላም ሂደት ሊተገበር ይገባል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ ሰብአዊ መብቶች ኮሚሽን በጥምረት ሪፖርታቸው ያቀረቧቸው ምክረ ሐሳቦች አሁን መተግበር እየጀመሩ ነው። ከኢትዮጵያ ጋር ያለንን ግንኙነት ዳግም ለመጀመር ይህ እንዲሆን እንፈልጋለን።
ሲቪሎችን ከተለያዩ ጥቃቶች መጠበቅ በትጥቅ ግጭቶች ውስጥ ቅድሚያ የሚሰጠው ጉዳይ እንደሆነ ዓለም አቀፍ የሰብአዊ ህግን ጠቅሰው የተናገሩት የጀርመንዋ ውጭ ጉዳይ ሚኒስትር አናሌና ባየርቦክም እንዲሁ በሰሜን ኢትዮጵያው ጦርነት ከፍተኛ የሰብአዊ መብት ጥሰት መፈጸሙን አስታውሰው በዚህም ተጠያቂነትን ማስፈን የግድ እንደሚያስፈልግ ነው ያሳሰቡት።
Human rights violations in Tigray, in order to investigate these and coming and dealing with these, the first step is a peace process.
በትግራይ ክልል የተፈጸመው የሰብአዊ መብት ጥሰት ወንጀል ጉዳይ ለመመልከት የመጀመሪያው እርምጃ የሰላም ስምምነት ማድረግ ነው። ይህ ሆኗል። ሁለተኛው መሰረታዊ ተግባር ሰብአዊ ድጋፍ ማቅረብ ነው። ይህም እየሆነ ነው። ሶስተኛው የሰብአዊ መብት ጥሰቶችን መመርመር ነው። እነዚህ ሁሉ ቅድመ ሁኔታዎች ናቸው። ተጠያቂነትን ማስፈን ዋናው ጉዳይ ነው።
የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በሰጡት ምላሽ መንግስት ለተፈጸመው የሰብአዊ መብት ጥሰት ተጠያቂነትን የማስፈን ተግባር በማከናወን ላይ መሆኑን ገልጸው የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር መርማሪ ቡድን እንዲያቋቁም ጥያቄ መቅረቡንም አብራርተዋል።
We understand your concerns on accountability issues.
ከተጠያቂነት ጉዳዮች ጋር ተያይዞ ያላችሁን ስጋት እንረዳለን። ቃል እንደገባንላችሁ ግጭቱን በሰላም ለመፍታትና የሰላም ስምምነቱን ለመተግበር የምንችለውን ሁሉ አድርገናል። የሰብአዊ አቅርቦትን በማሻሻልና መሰረታዊ አገልግሎቶችን ወደ ነበሩበት በመመለስም በቃላችን መሰረት እየሰራን ነው። የተጠያቂነት ጉዳይንም እንዲሁ እንደ መንግስት ለዜጎቻችን ኃላፊነት አለብን። ግልጽ ምላሽ ለመስጠት በቁርጠኝነት እንሰራለን። ከጣምራ የምርመራ ቡድኑ ሪፖርት በኋላ ወዲያውኑ ነው የሚኒስትሮች ግብረ ኃይል አቋቁመን ምክር ሐሳቦችን ለመፈጸም ስራ የጀመርነው። አሁንም ኮሚቴው ተጠያቂነትን ለማስፈን ያለ እረፍት እየሰራ ነው። አሁን ደግሞ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ከኢሰመኮ ጋር መርማሪ ባለሙያዎችን እንዲያቋቁም ጠይቀናል።
በዛሬው ዕለት መደበኛ መግለጫቸውን የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በበኩላቸው መንግስት ተጠያቂነትን ማስፈን ማንንም ከመስደሰት በላይ የግድ አስፈላጊ እንደሆነ አምኖ እንደሚሰራ ተናግረዋል።
የሰብአዊ መብት ጉዳይ ላይ የኢትዮጵያ መንግስት ምንም ለጥያቄ ሊቀርብ አይችልም። በሰብአዊ መብት ጥሰት የሚከሰቱ አካላትን ለፍርድ የማቅረብ ጉዳይ ወዳጆቻችንን አጋሮቻችንን ለማስተሰት ተብሎ የሚደረግ የህዝብ ግንኙነት ሸቀጥ አይደለም። ፍትህ እንዲኖር እርቅ እንዲኖር ሪድረስ ማለት ቁስሉ እንዲያጠግግ ለማድረግ በጣም አስፈላጊ ስለሆነ በዛ ደረጃ ነው መታየት ያለበት። ወዳጆቻችንም ያነሳል። ከሱ ጋር ታይዞ ኢትዮጵያ መንግስት ቆይቷል ጉዳዩን በተመለከተ መስራት ጀምሯል።
ጀርመንና ፈረንሳይ አባል የሆኑበት የአውሮፓ ህብረት ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ለኢትዮጵያ የሚያደርገውን የበጀት ድጎማ ማቋረጡ ይታወቃል። የጀርመንና የፈረንሳይ ውጭ ጉዳይ ሚኒስትሮች ታዲያ በኢትዮጵያ ቆይታቸው ሀገሮቻቸው በህብረቱ እንዲሁም በዓለም አቀፍ ተቋማት ያላቸውን ተጽዕኖ ፈጣሪነት ተጠቅመው ለኢትዮጵያ ይደረግ የነበረው ድጋፍ እንዲቀጥል የማድረግ ፍላጎት እንዳላቸው ስለመግለጻቸው አምባሳደር መለስ በዛሬው መግለጫቸው ጠቅሰዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮች ወደ ተከታዩ ርዕስ እናልፍ። ደግሞ ወደ ትግራይ ነው የሚወስደን። ታስረው ከነበሩ 5 የትግራይ ቴሌቪዥን ጋዜጠኞች 3ቱ በነጻ ተለቀቁ። ጋዜጠኞቹ በ2013 ዓ.ም የፌዴራል መንግስት ጊዜያዊ አስተዳደር በክልሉ አቋቁሞ በነበረበት ወቅት ከጠላት ጋር ተባብራቸዋል በሚል ነው የታሰሩት ይለናል። ሁለቱ ጋዜጠኞች እስካሁን እንደታሰሩ መሆናቸውን ጠቅሶ ሙልጌታ አጽፋሃ ከዚያው ባጠናቀረው ተከታዩ ዘገባው
ባለፈው አመት ግንቦት ወር 2014 ዓ.ም የታሰሩት የትግራይ ቴሌቪዥን ጋዜጠኞች ተሾመ ጠማለውና መስግና ሲዩም ከትናንት በስቲያ ረቡዕ ጥር 3 2015 ዓ.ም ከ8 ወራት እስራት በኋላ የመቀለ ከተማ ከፍተኛ ፍርድ ቤት በነጻ እንዲለቀቁ ወስኗል። ሀበን ሐለፎም የተባለ ሌላ የተቋሙ ጋዜጠኛ ደግሞ ባለፈው ህዳር ወር መጨረሻ በነጻ መለቀቁ ከቤተሰቦቹ ሰምተናል። ጋዜጠኞቹ የቀረበባቸው የአቃቢ ህግ ምስክር ማስረጃ እንደማያስከስሳቸው ፍርድ ቤቱ በመወሰኑ ነው በነጻ የተለቀቁት። ጋዜጠኛ ተሾመ ጠማለው ብዙ ጊዜ የወሰደ ቢሆንም በፍርድ ቤት ውሳኔ ነጻ መባሉ እንዳስደሰተው ለአሜሪካ ድምጽ ተናግሯል።
ለ8 ወር ያው በእስር ላይ ነው የቆየሁት። በጥር 3 ነው አሁን ነጻ የወጣነው በፍርድ ቤት ምክንያት ማለት ነው። ያው በተጠራው መሰረት ለህዝባችን ለሙያችን ስንሰራ እንደነበር ተረጋግጧል። ከዚህ ውጭ የተገኘ ነገር ስለሌለ በነፃ እንድንለቀቅ ወስነዋል ፍርድ ቤቱ።
እስካሁን ኃይለ ሚካኤል ገሰሰና ዳዊት መኮንን የተባሉ የትግራይ ቴሌቪዥን ጋዜጠኞች በእስር ይገኛሉ። ኃይለ ሚካኤል የአቃቢ ሕግ ምስክሮች ያቀረቡት ማስረጃ እንዲከላከል ለየካቲት 18 2015 ዓ.ም ቀጠሮ የሰጠው ሲሆን ዳዊት መኮንን ደግሞ ትናንት ሐሙስ ጥር 4 2015 ዓ.ም የአቃቢ ሕግ ምስክሮች የተወሰኑ ቃላቸውን የሰጡ ሲሆኑ የቀሩ ምስክሮች በመኖራቸው የነሱ ለመስማት ለየካቲት 16 ቀጠሮ ተይዟል። የኃይለ ሚካኤል ገሰሰ ጠበቃ አቶ አብርሃ ካህሳይ ኃይለ ሚካኤል ከጠላት ጋር በመተባበር በሚል መከሰሱ ገልጸዋል።
ጠላት ጋር በማበር ጠላት ጋር ተባብረን በሚዲያው ላይ ስራ ሰርታል በሚል ሶስት ክሶች ነው የቀረቡበት።
ጠላት ማለት
በፌደራል መንግስትና በትግራይ ክልል ከ2013 ጀምሮ የተፈጠረውን ግጭት ይታወቃል። በዛ ጊዜ ያለውን ነው እንደ ፕሬዚደንት ትግራይ በጋዜጠኝነት በሚሰራበት ጊዜ በትግራይ መንግስት ጠላት ተብሎ ለተፈረጀው ቡድን ሲሰራ ነበር የሚል ክስ ነው የቀረበት።
ጠላት ብሎ የተፈረጀው የፌዴራሉ መንግስት ነው።
በክልሉ አገላለጽ ያው እሱ ማለት ነው። ጦርነቱ በትግራይ ክልልና በፌዴራል መንግስት ነው ያለው። ያው ይታወቃል ሌሎች የውጭ ህግ ያለበትም ቢሆን ያው በትግራይ ክልል ግን አግኔስት ትግራይ ለሚዋጉ ጠላቶች በፕሮፓጋንዳ ሊያግዛቸው የሚችል
ፕሬስ ላይ ትኩረት በማድረግ በአገሪቱ በወጡ ህጎች መሰረት የተጠረጠሩ ጋዜጠኞች በፖሊስ ምርመራ ጊዜ ወይም በጊዜ ቀጠሮ ተብሎ በሚታወቀው መታሰር አይገባቸውም ይላል ብለው፣ እንዲሁም ክስ ከተመሰረተ በአንድ ወር ውስጥ የፍርድ ሂደቱ መጠናቀቅ እንዳለበት ህጉ ይደነግጋል ብለዋል አቶ አብርሃም። ሆኖም ግን ይህ ህግ በኃይለ ሚካኤል ላይ አልተተገበረም ብለዋል።
እንዳይታሰር በህግ ለተከለከለ ጊዜ ለአራት ወር ያህል በእስር ቆይቷል። መደበኛ ክስ ከቀረበበት በኋላ ኦልሞስት አራት ወር አካባቢ የሚሆነው ፍርድ ማግኘት አልቻለም። በእስር ነው ያለው። ስለዚህ በህግ የተሰጠውን ከለላ ተከብሮለታል ለማለት አይቻልም።
በተጨማሪም የ45 ቀናት መከላከያ ምስክር ለማቅረብ ቀጠሮ ተሰጥቷል ብለዋል አቶ አብርሃም። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ካሁን በፊት ጋዜጠኞቹ በአስቸኳይ ይፈቱ የሚል መግለጫ አውጥቶ እንደነበረ ይታወቃል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
አመሰግናለሁ ሙሉጌታ። ክብራትና ክብራን አድማጮች፣ አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። የኢቦላ ወረርሽኝ ተወግዷል ይላል ዩጋንዳ። ዩጋንዳ ከኢቦላ ነጻ ሆናለች ሲል የዓለም ጤና ድርጅት አወጀዋል። ደብሊውኤችኦ ትላንት ረቡዕ ከዩጋንዳን ከኢቦላ ነጻ ብሎ ያወጀላት በሀገሪቱ የመጨረሻው የበሽታው ተጋላጭ ከተመዘገበ 42 ቀናት በኋላ ነው። ዩጋንዳ ውስጥ ባለፈው መስከረም ወር የተቀሰቀሰውና የሱዳን ኢቦላ የተባለው ዝርያ 55 ሰዎችን ለህልፈት ዳርጓል። ሀሊማ ቱማኒ ኢቦላ በብዛት ከተመዘገበባት ወይም ከተዛመተባት ሙቬንዴ ያጠናቀረችውን ይህን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች።
ዩጋንዳ ከኢቦላ ነጻ መሆኗ የታወጀላት ሙቬንዴ የተባለው ወረዳዋ ውስጥ በተከናወነ ስነ ስርዓት ነው። በሀገሪቱ ለአምስተኛ ጊዜ የተመለሰው የሱዳኑ ዝርያ ኢቦላ የተቀሰቀሰው እና የተዛመተው ከሙቤንዴ መሆኑ ሲገለጽ ቆይቷል። የሀገሪቱ የጤና ሚኒስትር ዶክተር ጄን ሩት አቼንግ በሽታው በዋናነት የተዛመተው በቤተሰብ እርስ በርስ ግንኙነትና ሰዎች ሲሰባሰቡ መሆኑን ያስረዱት ረቡዕ ዕለት ማለትም ወረርሽኙ ከተቀሰቀሰ ከ113 ቀናት የመጨረሻው ታማሚ ታክሞ ከሐኪም ቤት ከወጣ 42 ቀን ሞላ። ይህንኑ ተከትሎም በጉጉት ሲጠበቅ የቆየው ዜና ተሰማ።
I now confirm that all transmission chains have been fully interrupted.
ኢቦላን የሚያዛመቱት ሰንሰለቶች ሙሉ በሙሉ መቆረጣቸውን አረጋግጣለሁ። አሁን በዚህ አጋጣሚ ዩጋንዳ ከኢቦላ ነጻ መሆኗንም አውጃለሁ።
በሀገሪቱ በኢቦላ በተያዙትም በሞቱትም ሰዎች ቁጥር ሙቤንዴ ከፍተኛውን ቁጥር ይዛለች። በዚያ 64 ሰዎች ሲታመሙ 29 ሰዎች ህይወታቸው አልፏል። በሽታው መጀመሪያ ሲቀሰቀስ ናይጋ ጁሊየት ሁልጊዜ እንደምታደርገው በሙቤንዴ ሪፈራል ሆስፒታል የላቦራቶሪ ስራዋ ላይ ነበረች። ሰባት የጤና ሰራተኞች ኢቦላ ይዟቸው ሞተዋልና ብዙዎች የጤና ባለሙያዎች ታካሚ አጠገብ መድረስ ይፈራሉ። በኋላ ላይ የኢቦላ ናሙና ምርመራ አስተባባሪ የሆነችው ጁሊየት መስከረም አጋማሽ ላይ ሆስፒታሉ የገባ አንድ ታካሚ በማግስቱ ሲመረመር የኢቦላ ቫይረስ እንደተገኘበት ታስታውሳለች። ስርጭቱ በዚያ መልክ ጀመረ። ከዚያም ለቫይረሱ ከተጋለጡ ሰዎች ጋር ንክኪ ያላቸውን ሰዎች በፍጥነት መፈለግ ጀመርን ብላለች።
I took of those samples. There were 8 patients, 6 turned out positive. I was in panic.
ከህሙማኑ ላይ ናሙናዎችን ወሰድኩኝ። 8 ታካሚዎች ነበሩን። 6ቱ ላይ ቫይረሱ ተገኘ። በጣም ፈራው። ለቀጥምን ስለሚችለው ነገር ተበቃይንም በተሰብኝም ማሳወቅ ነበርብኝ። በጣም አይምሮን የሚረብሽ የስቃይ ጊዜ ነበር። የስራ ጓደኞቼ ከመስራታቸው ብዛት ስራ አይገቡም ነበር። እኔ ግን መከላከያውን እንዴት በትክክል መተግበር እንዳለብኝ ስለማውቅ እሱ ላይ ተረፈኝ።
ሙቤንዴ ላይ መስከረም ውስጥ ይሄ ከሆነ በኋላ በጥቅምት መጨረሻ አጎራባች ካሳንዳ ውስጥ በሁለት ቀን 12 ሰው በቫይረሱ ተያዘ። የኢቦላ ህክምና ማዕከል መከፈት ነበረበት። ናቡማ ማስካ የካሳንጋ ወረዳ ነዋሪ ሲሆኑ አንድ ዘመዴ ታሞ ሄጄ ጠይቄው ነበር ያዘው ኢቦላ መሆኑን አላወቅኩም። ከዚያ ብዙም ሳይቆይ ኢቦላ ገደለው የሚል መርዶ መጣለኝ አሉ። ያ በሆነ በሶስት ቀን ውስጥቸውም የኢቦላ ህመም ምልክት ሁሉ ኃይለኛው የራስ ምታት፣ ነስር፣ ተቅማጥ እና ትውከት እንደጀመራቸው ገልጸዋል።
ምናላበ የነኛምባሆ ኔንኩብራም ቪዮሌንስ ነጃኔንቱዋላ
ይሄንን ሁሉ ካየው በኋላ አምቡላንስ ጠራው። መጡና ሆስፒታል ወሰዱኝ። ለሶስት ሳምንት ራሴን አላውቅም ነበር። ስነቃ ሐኪሞቹ እንኳን በደና ተመለሽ እንኳን በደና ተመለሽ ሲሉኝ ሰማኋቸው።
ከዚያ በኋላ ያጋጠማቸው ሁኔታ ጥሩ እንዳልነበረ የሚናገሩት ማስካ የመንደሩ ሰው እንዳገለላቸው ገልጸዋል።
ባሊ ባኩቲያ ራትዋይስ ወብኝኞኞኞንጋ ባካቱዛ
በቃ ፈሩኝ። ከሐኪም ቤት ወደ ሰፈራችን ስንመለስ በጣም የማይገባ ነገር ይደርስብን ጀመር። ቤት ተከራይተን ነበር የምንኖረው። አከራያችን ኪራይ አልከፈላችሁም ብሎ አስወጣን። እኛ ግን ምንም ሳንቲም አልነበረብንም። ያ ሁሉ ቤተሰብ ጥሏችሁ ሲሸሽ እስቲ አስቡት። ምግብ የምገዛበት የለኝም። በቃ ልመና ብቻ ሆነ። የራሴ ንግድ ነበረኝ። እሱንም እንዳለ ከሰርኩኝ።
እሳቸው የሚኖሩበት ካሳንዳ ውስጥ 49 የኢቦላ ህሙማን ተገኝተዋል። የሞቱት ደግሞ 29 ናቸው። በዩጋንዳ በጠቅላላው በበሽታው መያዛቸው የተረጋገጠው 143 ሰዎች ሲሆኑ 55 ሰዎች ሞተዋል። አሁንም ቢሆን ህዝቡ ጥንቃቄ እንዳይለየውና በንቃት በመከታተል የኢቦላ ህመም ምልክት ያለውን ሰው ሲያይ ቶሎ ለሚመለከተው እንዲያሳውቅ ማሳሰቢያ እየተሰጠ ነው። ከዓለም አቀፍ አጋሮቹ ጋር እየሰራ መሆኑን የገለጸው የዩጋንዳ የጤና ሚኒስቴር የወረርሽኙን ምንጭና ያቺ ሀገር ከሐምሌ እስከ ጥቅምት ባሉት ወራት ውስጥ ወረርሽኙ ለምን እንደሚደጋግማት ለማወቅ ክትትላችንን ቀጥለናል ብሏል።
አመሰግናለሁ ቆንጅት። ክብራትና ክብራን አድማጮቻችን ለምሽቱ የመጨረሻው ዳደረግነው ዘገባንም ወስዳችሁ ዓለም አቀፉ ድንበር የለሽ ሐኪሞች ቡድን MSF የካሜሮን ተገንጣዮችን ረድታችኋል በሚሉ እንጀላ ለአንድ አመት ያህል ታስረው የነበሩ 5 ሰራተኞችን መለቀቅ በደስታ መቀበሉን ይፋ አደረገ። የካሜሮን ጦር የአማጺው ተገንጣይ ቡድን አባል ነው ያለው አንድ ሰው በጥይት ተመቶ የቆሰለ በማጓጓዛቸው ነበር የረድኤት ሰራተኞቹን በቁጥጥር ስር ያዋለው። ይሁን እንጂ MSF የህክምና እርዳታ የሚያስፈልገው ማንኛውንም ሰው እንደሚረዳ ተናግሮ በተገንጣዮች በተያዙት አካባቢዎች ግን ከመንግስት የጸጥታ ዋስትና ሲያገኝ ብቻ ስራውን እንደሚቀጥል አመልክቷል። ሞኪ ኤድዊን ኪንዴዛ ከቦዬ ካሜሮን ያደረሰንን ዘገባ እንደሚከተለው አቀርባለሁ። ካሜሮን ጦር ሥራዊት ተይዘው ከተለቀቁት 5 የድርጅቱ ሰራተኞች መካከል አንዱ የሆኑትን ፌሊክስ ትግዌን በመኖሪያ ቤታቸው ተገኝተው በመጎብኘት ላይ ናቸው። የ19 ዓመቱ የቡያ ዩኒቨርሲቲ ተማሪ ቤኔዲክት ሉማ የህክምና ረድኤት ቡድኑ እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ.ም ያጎቱን ህይወት እንዳተረፈለት ይናገራል።
My uncle bled excessively when he was shot in the leg. Everyone was afraid he
would... አጎቴ በጥይት እግሩ ላይ ተመቶ ከመጠን በላይ ደም ፈሶት ነበር። ሁሉም ሰው ይሞታል የሚል ስጋት ነው የነበረው። በአካባቢው ምንም አይነት ሆስፒታል ባለመኖሩ ጎረቤቶቻችን ወደ ድንበር የለሹ የሐኪሞች ቡድን ስልክ ደውለውልን እንድናነጋግር ምክር ሰጡንና አንድ ሰዓት ባልሞላ ጊዜ ውስጥ አምቡላንስ መጥቶ ያጎቴን ህይወት ማትረፍ ቻሉ።
በፈረንሳይኛው ምህጻረ ቃል MSF በሚል መጠሪያ የሚታወቀው ድንበር የለሹ የሐኪሞች ቡድን ወታደራዊ ፍርድ ቤቱ ባለፈው ታህሳስ 2015 ዓ.ም ምረት አራቱ ካሜሩናውያን አንደኛው ደግሞ ህንዳዊ የሆኑበት አምስቱን የቡድኑን ሰራተኞች ንጻናቸው ብሎ ማሰናበቱን በደስታ መቀበሉን አስታውቋል። የካሜሩን ጦር ሠራዊት ሁለቱን የድርጅቱን ሰራተኞች ባለፈው ዓመት በታህሳስ ወር ነበር ናይጄሪያን ከሚያዋስነው ድንበር አቅራቢያ ከምትገኘው ደቡብ ምዕራባዊቱ በንጉጂ ከተማ በጥይት የተመታታማሚ ወደ ሆስፒታል በማጓጓዝ ላይ ሳሉ በቁጥጥር ስር ያላቸው። ሰውየው የአማጺው ተገንጣይ ቡድን አባል ነው ያለው የካሜሩን ጦር በተከታዩ ወር ደግሞ ከተገንጣይ ቡድኑ ጋር ሲተባበሩ አገኘኋቸው በሚል የወነጀላቸውን ሁለት ሌሎች የረድኤት ቡድኑ ሰራተኞች በቁጥጥር ስር አውሏል። የሚሴፍ በበኩሉ የህክምና አገልግሎት የሚያስፈልጋቸውን ሁሉ ማከም የሚለውን የህክምና ስነ ምግባር መርሆ የሚያከብር መሆኑን ገልጦ የስር ማስፈራሪያ ከሚቀርብበት አካባቢ ግን ስራውን መቀጠል እንደማይችል አመልክቷል። በዚህም መሰረት ካለፈው አመት የግንቦት ወር አንስቶ በደቡብ ካሜሩን የሚያካሄደውን ስራ አቋረጠ። በሌላ በኩል የካሜሩን ጦር ሠራዊት ቀደም ሲል በሰራተኞቹ ላይ አቅርቦት የነበረውን ክስ ውድቅ ቢያደርግም የድርጅቱ የማዕከላዊ አፍሪካ የሥራ ክንውን ኃላፊ ሲልቫ ግራውክስ ግን በእጅጉ አስፈላጊ የሆነውን ይህን እርዳታ ለመስጠት ወደ አካባቢው የማይመለሱ መሆናቸውን ነው የተናገሩት።
We are obviously awaiting to try to engage with the government so that we may
የአገልግሎት እንቅስቃሴያችንን መልሶ መጀመር እንዲያስችለን ከመንግስት ጋር ለመነጋገር በመጠባበቅ ላይ ነን። እናም ከኛ ጋር ተቀምጠው ለመወያየት ፍቃደኛ ሆናሉ ብለን ተስፋ እናደርጋለን። ምክንያቱም ይሄ ለማቆም የተገደድነው ነፍስ አድን ስራ ነው። የጤና ጥበቃ ሚኒስቴር አምቡላንስ ወደ አንዳንድ አካባቢዎች መድረስ በጣም አስቸጋሪ ሆነባቸዋል። ይሁንና በግጭት ካሉ ሁሉም ወገኖች ጋር ለመደራደር በመቻላችንና በልዩ ሁኔታ የሁሉንም ፍቃድ በማግኘታችን የበርካቶችን ህይወት እናድናለን።
ፖል አታንጋንጂ የካሜሩን የድንበር አስተዳደር ጉዳዮች ሚኒስትር ናቸው። ከትላንት በስቲያ ማክሰኞ ለመንግስታዊ የቴሌቪዥን ማሰራጫ CRTV በሰጡት አስተያየት MSF-ን በተለይ በስም ባይጠቅሱም የትኛውም አማጽያንን የሚረዱ የእርዳታ ቡድኖች በፍርድ ቤት ይከሰሳሉ ብለዋል።
Quand vous êtes gestionnaire des ONG, vous bénéficiez
ከተገንጣዮች ጋር በመመሳጠር የወንጀላቸው ተባባሪ ናቸው ተብሎ የሚታመኑ የእርዳታ ቡድኖች በካሜሩን እንዲንቀሳቀሱ እንደማይፈቀድላቸው ተናግረዋል። ንጃክለውም ግጭት በበዛበት የሀገሪቱ ምዕራባዊ አካባቢዎች መረጋጋትን ለማምጣት የካሜሩን ጦር ጠንክሮ እየሰራ ነው ብለዋል። የመንግስት ሆስፒታሎች እርዳታ የሚያስፈልጋቸውን ሰዎች ህይወት ለመታደግ የሚያስፈልገው ሁሉ እንዳላቸው አረጋግጠዋል ሲሉ ሚኒስትሩ አጽንኦት ሰጥተው ተናግረዋል። የመንግስቱ ጦር ሠራዊትም የተገንጣዮችም ጥቃት ሰለባ መሆናቸውን የሚናገሩት ግጭቶች ባሉባቸው የሀገሪቱ አካባቢዎች ያሉ ሆስፒታሎች በበኩላቸው አገልግሎታቸውን በብቃት ማቅረብ ለመቀጠልና ሰራተኞቻቸውን በስራቸው ላይ እንዲቆዩ ማድረግ ከባድ እንደሆነባቸው ይናገራሉ። ድንበር የለሹ የሐኪሞች ቡድን ካሜሩንን ከሰሜናዊ ናይጄሪያ ድንበር ከሚያዋስኑ አካባቢዎች አቅራቢያ በናይጄሪያው ቦኮ ሐራም እስላማዊ ታጣቂዎች ጥቃት የሚደርስባቸውን ተጎጂዎች እንደ አውሮፓውያን የዘመን አቆጣጠር ከ1984 አንስቶ ሲያክም ቆይቷል። ግጭት ባልተለየው የሀገሪቱ ደቡብ ምዕራብ አካባቢም እስካለፈው ግንቦት ወር ድረስ የቀዶ ሕክምና፣ የወባና ኮቪድ-19 በሽታዎች ሕክምና ሲያቀርብ ነበር። የረዴት ቡድኑ በ2020 ዓ.ም ብቻም ካሜሮን ውስጥ ከ1 ሚሊዮን በላይ ታካሚዎችን ረድቷል።
ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት የአርብ ምሽት ዝግጅታችንን ነው። አሁን ወደ ሁለተኛው አጋማሽ ነው የምንወስዳችሁ። ተደራጅተው ስራ ላይ የተሰማሩ የስራ ፈጣሪዎች ማህበራት ተወካዮች በመንግስት በቂ የሆነ ድጋፍ እንደማይደረግላቸው፣ በማህበር የመደራጀት እድል ያላገኙ ደግሞ የተመቻቸ ነገር የለም የሚሰማውም የሐሰት ሪፖርት ነው ሲሉ አማረሩ። የስራና ክህሎት ሚኒስቴር የስራ ስምሪት ገበያ ዘርፍ ሚኒስትር ዴኤታ አቶ ንጉሱ ጥላሁን በየአመቱ ለመፍጠር ታቅዷል ካሉት 3.7 ሚሊዮን የስራ እድሎች ውስጥ 60% የሚሸፈነው በጥቃቅንና አነስተኛ ኢንተርፕራይዞች ልማት ዘርፍ ነው ሲሉ አስረድተዋል። የፌዴራል መንግስት የሚያከፋፍለው የማምረቻና መሸጫ መሬት ባይኖረውም አዲስ ለሚደራጁ ማህበራት 85000 ሄክታር መሬት ለማቀብ ከክልል መንግስታት ጋር መወሰኑንም ጠቁመዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ እንዲህ አቀናብሮታል።
ከደብረ ብርሃን ከተማ የመጡ በጨርቃ ጨርቅና አልባሳት ምርት የተሰማራው የሰለሞን ተክለወልድና ጓደኞቹ ለገብ ማህበር ተወካይ የሆኑት ሰለሞን ተክለወልድ በአውደ ርዕይ ተጋብዘው ምርታቸውን ማቅረባቸውን ገልጸው ተመሳሳይ አውደ ርዕዮችና ባዛሮች ሁሉንም አቅራቢዎች በማማከለ ከተማ ላይ መዘጋጀት አለበት ሲል ለመጓጓዣ ብቻ ብዙ ገንዘብ ማውጣታቸውን ተናግሯል።
አሁን እንደ ኢንተርፕራይዝነታችን እገዛ በጣም ያስፈልገናል። ምክንያቱም ወጣቶች ነን፣ ስራ ጀማሪዎች ነን። ስራ መላመድ የምትለው ነገር አለ። አንድ ሰው አንድ ኢንተርፕራይዝ አንድ ስራ ላይ ሲገባ በጣም ብዙ ፈተናና ብዙ ችግር ይገጥመዋል። ከዛ ደግሞ ያ መንግስት ደግሞ የራሱን ድጋፍ ያደርግልሃል። በምንም ድጋፍ ይሰጠናል። ግን የተሻለ እንድንበረታታ የተለያዩ ነገሮችን መደረግ መቻል አለበት።
በቆዳና ቆዳ ውጤቶች ምርት የተሰማራው የፋርስ ማህበር ተወካይ ሲሳይ ዳንኤል ገበያው በመጠኑም ቢሆን ጥሩ ነው ይላል። ይሁን እንጂ ጥሬ እቃው ውድ በመሆኑ ትርፋማ አይደለንም ሲል ገልጿል። ስራ ጀመርን ያለውም ከግለሰቦችና ከጓደኞቻቸው ተበደርን በሚሉት ገንዘብ መሆኑን ጠቅሶ ብድር እንዳልተሰጣቸውም ተናግሯል።
መንግስት ድጋፍ ያደርግልን ብለን እኛ በእኛ በራሳችን እጥረት ያለብን መሸጫም ማምረቻም የነሱ ቦታዎች እጥረት አለ። ሌላ ነገሮች እንኳን ባንክ እስካሁን በመንግስት አለመርናቸውም። የማቴሪያል አቅርቦት ቆዳ ምናምን እንጠቀማቸው አለመርንም። እስካሁንም አይዘን ማናቅ በራሳችን ግን ቢያንስ ቦታና ሊመቻችልን የተሻለ እኛ በራሳችን ስራ የተሻለ ቦታ ላይ እንደርሳለን ብለን ገምታለን።
በሌላ በኩል ደግሞ ሾፌር አናሞ የተባለ የሐዋሳ ከተማ ነዋሪ ስራ አጥ መሆኑን ነው የሚናገረውም። በከተማው ከፍተኛ ቁጥር ያላቸው ወጣቶች ልክ እንደሱ የስራ እድል እንደሌላቸው ይገልጻል። በማህበር ለመደራጀት ብንጠይቅም የተመቻቸ ነገር የለም ነው የሚለውም። በመንግስት በኩልም የሆነ ቁጥር ተጠቅሶ የሚቀርብ ለወጣቶች ይህን ያክል የስራ እድል ተፈጥሯል የሚል ሪፖርት እንደሚያሳፍርም ተናግሯል።
ስራ የሚፈልግ ብዙ ወጣት አለና ስራውን አመቻችቶ ወጣቱ ወደ ስራ ቢያስገባ አይፈልጉም። አሁን ስራ አቶም ይዝንኮራተቱ ልጆች አይፈልጉም። ስለዚህ እነዚያ ልጆች ተፈልጎ ቢያንስ እንደዚህ ማስታወቂያ ወጥቶ ስራ ቢይዙና የተመቻቸ ስራ እድል ስራ ፈጠራ ቢመቻችላቸው ከምንከራቱ ይምላል። ያ ስንሰማ እንስቃለን። እኛ ብዙ ጊዜ ተንከራታችን እኛም ስለሆነ ማንንስ ያካተ ነው ይሄ ሪፖርት የምለውን ብዙ ጊዜ እንገረማለን። የለም ከኛ ጋር የምንከራተተው እኛም የተንከራተ ነው ያገኘነው ነገር እስከሌለ ድረስ ያ እንዴት እንደሚተላለፍ ራሱ ግራ ይገብናል። ከማቶ አንድ ግለሰብ ቢገኝ ያ ሪፖርት ነው የሚተላለፍ።
የስራና ክህሎት ሚኒስቴር የስራ ስምሪትና የገበያ ዘርፍ ሚኒስትር ዴኤታ አቶ ንጉሱ ጥላሁን የሚቀርቡ ቅሬታዎችን ለመፍታት ጥረት የተደረገ ስለመሆኑ ለአሜሪካ ድምጽ ተናግሯል።
በዚህ የመጀመሪያው ግማሽ አመት ውስጥ በአጠቃላይ በአመቱ ልንፈጥር ካቀድነው እንደ ሀገር ማለት ነው 3.7 ሚሊዮን የስራ እድሎች ውስጥ 60% የሚሆነው ኢንተርፕራይዝ በመመስረት ነው የስራ እድል እንዲፈጠር የሚታቀደው። ከዚህ ውስጥ በማኑፋክቸሪንግ፣ በኢንዱስትሪ፣ በአገልግሎት እና በግብርና ዘርፍ ተብሎ ተለይቶ ነው የታቀደው። ኢንተርፕራይዞችን በመመስረት የምንሄድበት መንገድ ከ258000 በላይ ኢንተርፕራይዞች ይመሰረታሉ። አዳዲስ ኢንተርፕራይዞች ማለት ነው። በእነዚህ ውስጥ የ 3.7 ሚሊዮን ያህል የስራ እድሎች ይፈጠራሉ ብለን ነው የምንወስደው። ይሄንን ስንመለከት በዚህ ግማሽ አመት ወደ 1.8 ሚሊዮን ያህል የስራ እድሎች እንደሚፈጠሩ በመረጃዎች ከታች እየመጡ ነው ያሉት፣ ግን በውል አልተገመገመም።
የስራ አጥነት መቀነስ ረገድ ሚናው ቀላል ባለመሆኑ ሚኒስትር መስሪያ ቤቱ የስራ ክህሎት በመገንባት የስራ ስምሪት በመስጠትና አሰርና ሰራተኞችን በማገናኘት እየሰራ ነው በማለት ተናግረዋል።
በፌደራል መንግስት ደረጃ የሚሰጠው ለአንድ ሆነ ከተማ ለአንድ ሆነ አካባቢ የሚሰጠው የኔ ነው የሚለው መሬት የለውም። ምንድነው የሚሆነው? እያንዳንዱ አካባቢ ይሄን ያህል የሥራ እድል ፈጥራለሁ ብሎ ሲያቅድ ይሄን ያህል ኢንተርፕራይዝ መሰረታለው ብሎ ሲያቅድ ለሚመሰረቱት የሥራ ኢንተርፕራይዞችና ለሚፈጠሩት የሥራ አድሎች ምን ያህል መሬት አቀርባለው ብሎ ያቀዳል ማለት ነው። በአጠቃላይ እንደ ሀገር ከክልሎች ጋር የተግባባንበት 85000 ሄክታር መሬት ለአዳዲስ ኢንተርፕራይዞች መስረታ መነሻ የሚሆን እንደሚዘጋጅ እነዚህ የተዘጋጀ መሬት ላይ ለሚንቀሳቀሱ ኢንተርፕራይዞች የፋይናንስ አቅርቦት በዚሁ ልክ እንደሚቀርብ ከዛ ባሻገር ደግሞ የስልጠና አሁን እንደምናደርገው የገበያ ተሰስር ስራዎችን የፌደራል መንግስት የሚሰራውን የፌደራል መንግስት
በአገሬ ምርት ኮራለሁ ከአገር ውስጥ አምራቾች ይገዛሉ በሚል ሐሳብ በአዋሳ ከተማ ትላንት ተከፈተው አውደርኢ ለሚቀጥሉት 6 ቀናት የሚቆይ ሲሆን ከ35 ሺህ በላይ ህዝብ እንደሚገበኘውና የ6 ሚሊዮን ብር የገበያ ተሰስር ይፈጠራል ተብሎ እንደምትጠበቅም ተገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ክብራትና ክብራን አድማጮች የምትከታተሉት የአርብ ምሽት ዝግጅታችንን ነው። ተከታዩም ከስራ ጉዳዮች ጋር ወይም ከስራ አድሎች ጋር የተያያዘ ዘገባ ነው። ኢየሩሳሌም የህፃናት ማህበረሰብ ልማት የተባለ ግብረሰናይ ድርጅት በአስቸጋሪ የኑሮ ሁኔታ የነበሩ ላላቸው 91 ወጣት ሴቶች ስልጠናና የመስሪያ ገንዘብ በመስጠት የተለያዩ የሙያ ዘርፎች እንዲሰማሩ ማድረጉን አስታወቀ። ድርጅቱ በቅርቡ ባዘጋጀው የማበረታቻ ሽልማት ላይም ያንዳንዳቸው 20000 ብር ተቀብለው በመረጡት የሙያ መስክ የተሰማሩ ወጣት ሴቶች ከአንድ አመት በኋላ በጥሩ ህይወት መስመር ላይ መሆናቸውን በሰጡት የምስክርነት ቃል አመልክተዋል። ለዝርዝሩ አስቴር ምስጋናው።
መቅደስ እንደምትባል የገለጸችልን ወጣት በሴተኛ ዳርነት ስራ ተሰማርታ እንደነበርና አስቸጋሪ የህይወት መስመር እንዳሳለፈች ትናገራለች።
ተባለ መልሰናለው ግን አንድ ወጥ ይባላል ያለው ምክንያቱም ብዙ አንስ መስራት ተቀደደ ለተከን ነው ያደረኛቸው ለኔ ማለት ነው። ግን ምንም ነገር ጥቅምና በዛ ለመስመር ላይ የሰራው ገላሚ ፖሊሶች እንደዚህ ድርጅታል እንደዚህ ለምን አደረጉ አሉ።
ኢየሩሳሌም ህፃናትና ማህበረሰብ ልማት የተባለ ድርጅት ሴተኛ ዳሪዎችን ጨምሮ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ሴቶችን መልምሎ ስልጠና ሲሰጥ የድሉ ተጠቃሚ እንደሆነች ትናገራለች። ድርጅቱ በሰጣት የ20 ሺህ ብር መነሻ ገንዘብ ጸጉር ቤት እንደከፈተችና ውጤታማ እንደሆነችም ታብራራለች።
እዛ ተገባን በኋላ እንደተለመደው
ልክ እንደ መቅደስ በአማራ ክልል በተለያዩ አካባቢዎች የሚገኙ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ 91 ሴቶችን ኢየሩሳሌም ህፃናትና ማህበረሰብ ልማት ድርጅት ውስጥ ከሶስት እስከ አራት ወር ስልጠና ካገኙ በኋላ በሚፈልጉት ሙያ እንዲሰማሩ የ20 ሺህ ብር መነሻ ካፒታል እንደተሰጣቸው ይናገራሉ። ከበሸንቴ የመጣችው ለምለም አሰፋ ከሴተኛ ዳሪነት ህይወት ወጥታ ጸጉር ቤት ከፍታ ከሷ አልፎ ለወንድሟም የሥራ ዕድል እንደከፈተችለት ትናገራለች።
ወደ ሶስት ስልጠና አለው ያው በመትፈልገው የሙያ ዘርፍ ሰለጥኛለሽ ሴት ጸጉር ቤት በቀልፈልሽ የምትፈልጊው ይሄንን አድርጋለሁ ከጤናሽ ከመሽም አቅም የሚያስፈልግሽን ሰጥሻለሁ የሥራ ዘርፍ አለው መርጥሽ ትገቢያለሽ ስልጠና 3 ወር ይሰጣል። ከዛ በኋላ ምግብ አልባሳት በቃ አውጥተን ደፍተን ነው ምግብ በቃ ማናደርገው አሁን ከዛ ህይወት ስቀየር በቃ ረፍትን ሰላም ጥራሽ ዘመድ ሄድሽ መጠየቅን በጊዜ መግባት በጣም ደስ የሚል
አንቺ ምን ሙያ መረጥሽ?
አሁን እኔ የመረጥኩት ጸጉር ቤት የሴቶች ጸጉር ቤት ነው። በጣም ሰራለሁ ጥሩ ነው እየሰራሁ እግዚአብሔር ይመስገን
ተሻለ።
አዎ ከፍቻለሁ ወንድሜ ገጠር ነበር ከሱ ለሱ ሁሉ አምጥቼ ወንድሽ ጸጉር ቤት ስራ ላይ ገርና ከሶሽ ላይ ማሽን ገዝቼ እሱ ራሱ ትንጫብሱ ዛ ነበር አምጥቼ ለሱ ጸጉር ቤት ከፍቼለታለሁ። እነሱ የሰጡን ያንሽ ብር ታገስተው ነው። ኖርማሊ ግን ከዛ ከቀው ሌላ አንድ ካስክ ጨምራለሁ። ካስክ ዛሬ ስንት ብር ነው? በጣም ውድ ነው። ሲቀጥ ከዛ በኋላ ደግሞ ለወንድሜ ደግሞ ያ የሥራ ድል ሰጥቶልኛል።
የሰጣቸውን ገንዘብ በአግባቡ ተጠቅመው በአንድ አመት ውስጥ የራሳቸውን ህይወት የቀየሩ አለፍ ሲልም ለሌሎች የተረፉ ሴቶች ህይወት የገመገመው ኢየሩሳሌም የማበረታቻ ሽልማት በቅርቡ አካሂዶ ነበር። በእለቱ የ8,000 ብር ድጋፍም የተሰጣቸው አሉ። በሽልማቱ ስነ ስርዓት ላይ ንግግር ያደረጉት ኢየሩሳሌም ህፃናትና ማህበረሰብ አቀፍ ልማት ድርጅት ስራ አስኪያጅ አቶ ሙሉጌታ ገብሩ የሚከተለውን መልእክት አስተላልፈዋል።
የመጀመሪያ ምን ሰራው እነዚህ ልጆች የስነ ልቦና ትምህርት ነው የምንሰጠው። ማስተካከል አስተሳሰባቸውን መቀየር እና በሁለት እግራቸው እንዲቆሙ በራሳቸው እንዲተማመኑ ማንነታቸውን እንዲያገኙ ነው የምንሰራው። ከዛ በኋላ ግን የሙያ ክህሎት በመረጡስ ነው የምንሰጠው። ስለዚህ በዛ መሰረት እንግዲህ ህይወት ሰርተን የምናገኛት ልጅ ተሰርታ ተጠብቀን ህይወት ተሰርታ አይደል ያንዳንዱ ሰው ህይወቱን መስራት ያለበት ራሱ ነው። እዚህ ጋር ደርሳለሁ እንዲያረጋለሁ እንዲሆናለሁ የተሰመሰብታለሁ ስራ ገኛለሁ ማራለሁ ብሎ ራሱ ነው ህይወቱን እያንዳንዱ ሰው የሚሰራት ማለት ነው። ከዛ ውጪ ከሌላ የምናገኘው ነገር ብዙ አይጠቅመንም። በራሳችን እናመርተው በራሳችን ላይ ስንቆም በራሳችን ስንተማመን በእውቀታችን በችሎታችን ሰርተን ስናገኝ ነው ጥሩ የሚሆነው። ለምሳሌ መረዳት የሚችል ሰው ከተወሰነ ጊዜ ነው የሚረዳው ያ አይቀጥም። ስለዚህ በአብዛኛው ነገር በራስ የመተማመን በራስ የመቆም እና ራስን የማዳመጥ ችሎታን የማወቅ በዛ ችሎታ ተጠቅሞ ኑሮን ለማሸነፍ መጣ።
እነዚህ አብዛኞቹ ከሴተኛ ዳሪነት ህይወት የወጡ 91 ወጣት ሴቶች ካሳለፉት ህይወት ተነስተው አሁን ያገኙትን ጥቅም ሲናገሩ እንባ ይተናነቃቸው ነበር።
ቢዝነስ ራሪ ነበርኩት መስመሬን ለስተር የነበረ ከምላችሁ በላይ ካልታለው ተጣለው ሲጋራ ጨናለው ቀማለው በጣም እና ደጋግሞ ራሴን ለማጥፋት ሞክሬ ነበር እና ጆጆቤ ራሱ በስራ ምክንያት ጆጆቤ ላንዶ ብቻ ነበር። በኢየሩሳሌም ትንሽ ያንዌ ነበር እንደምንም የሆነ ጭንቅላቴ ነው ብዬ መንካፈንት ነበር እና አባይ በጣም ማመሰግናለሁ። እሷ በቃ የውቴን በቃ ለኢየሩሳሌም ድርጅት እንደዚህ ባለን ብቻ ማከራቸዋለሁ እንደዚህ ቶኝ እንደዚህ እናበክምና በቃ እንደ ወንድም ሆኖ ይመክሩናል ቢሆን
የባህር ዳር ከተማ አስተዳደር ሴቶችና ህፃናት ጉዳይ መምሪያ ኃላፊ ወይዘሮ የሻለም ፋንታውን ሌሎች ግብረሰናይ ድርጅቶች በሴቶች ላይ እንዲሰሩ ጥሪ አቅርበዋል።
ለሰባተኛ ጊዜ ያስመረቃል። ስለዚህ ሌሎች መንግስታዊ ድርጅቶችም አላችሁ እባካችሁ ምን ነገር እንደሆነ መቅረብ ያስፈልጋል። ለምሳሌ በዚህ ቀጣይ ሰባርቦ በተለይ ደግሞ አማራጭ አጥተው ማሳደግ አጥተው እራሳቸው መሆን አጥተው በየጎዳናው ከፖሊስ የይቅርታ ድምጽ ሩጫ አውጥተው ዛሬ እራሳቸውን ችለው ነገ የብዙ ድርጅት የብዙ መጥራቂ ወይም ባለሙያ ባለቤት ሆኖ በድርጅት ላይ ታይዛላችሁና እንኳን ደስ አላችሁ።
ከተቋቋመ ከ35 ዓመት በላይ እድሜ ያስቆጠረው የኢየሩሳሌም ህፃናት ማህበረሰብና ልማት ድርጅት በኢትዮጵያ በአማራ በኦሮሚያ በደቡብ በሐረሪ ክልሎች እንዲሁም በአዲስ አበባ በጤና በትምህርት በሴቶች ላይ ሰራና በቀጥታም ሆነ በተዘዋዋሪ ከ3 ሚሊዮን በላይ የህብረተሰብ ክፍሎችን በተለያዩ መስክ ተጠቃሚ ማድረጉን የድርጅቱ ስራ አስኪያጅ አቶ ሙሉጌታ ገብሩ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስተርን ለዚህኛውም ዘገባዋ ላመስግንና አድማጮች ለምሽቱ የመጨረሻው አዳድርግ ነው ቅንብር ልውሰዳችሁ። በአዲስ አበባ ዩኒቨርሲቲ የተማሪነት ዘመኗ በኢትዮጵያ አይነ ስውራን ማህበር በኩል በበጎ ፈቃደኝነት መጽሐፍ ተተርክ የነበረችው ዶክተር መልእክተ ጳውሎስ ከዩኒቨርሲቲ ተመርቃ ከወጣች በኋላ ዙዙ የጤናና የትምህርት በጎ አድራጎት ድርጅት የተባለ ተቋም መስርታለች። ተቋሙ ከሰሞኑ የመጀመሪያ ዙር ስራዎቹን ለኢትዮጵያ አይነ ስውራን ማህበር ማበርከቱን አስታውቋል። በቀጣይም የትምህርትና የጤና ተኮር መጽሐፍት ማያየት ለተሳናቸው ተማሪዎች ተደራሽ እንዲሆኑ እየሰራ ይገኛል ትለናለች። ኤደን ገረመው ዶክተር መልክተንና ከጎንደር ከተማ አጼ ፋሲል ትምህርት ቤት በማገልገል ላይ ያሉትን መምህርት በላይነሽ ሲሳይን አነጋግራ ባሰናዳችሁ ተከታዩ ቅንብሯ
ማየት የተሳናቸው ተማሪዎች በትምህርታቸው ስኬታማ እንዲሆኑ ሁሌም ክፍል ተገኝተው መምህራኖቻቸውን ማዳመጥ ግድ ይላቸዋል። ከመማሪያ ክፍሎች ውጪ ለሚደረጉ ንባቦችና ተጨማሪ ጥናቶች ግን የብሬል መጽሐፎችን በብሬል የማይገኙትን ደግሞ ጓደኞቻቸው እንዲያነቡ በማድረግ የሁለተኛ ደረጃ ብሎም የከፍተኛ ደረጃ ትምህርታቸውን ይማራሉ። ይሁን እንጂ አብዛኞቹ የመማሪያም ሆኑ ሌሎች መጽሐፎችን አንብበው ለመረዳት በሰዎች ፕሮግራም መመራትና የሰዎችን በጎ ፈቃደኝነት ይሻሉ። ይሄ ታዲያ ትልቅ ተግዳሮት ሆኖባቸው ቆይቷል። በዩኒቨርሲቲ ቆይተዋ ማየት ለተሳናቸው ተማሪዎች በበጎ ፈቃደኝነት በኢትዮጵያ አይነ ስውራን ማህበር በኩል መጽሐፍቶችን ታነብ የነበረችው የዙዙ የትምህርትና የጤና በጎ አድራጎት ድርጅት መስራች ዶክተር መልክተ ጳውሎስ ተሞክሯን እንድትናገራለች።
የጀመርነው እኔ በግሌ ሁሌም የሆነ ከሰርቪስ ጋር የተያያዘ ህይወት እንዲኖረኝ ይፈልግ ነበር፣ ከማገልገል ጋር። በዛም ነው ህክምና የሚገባው። ከዛ በኋላ ግን የምንሰራቸው ነገሮች ከሴቶች ጋር የተገናኘ እንደሚሆን አስብ ነበር እና በተለይ የአእምሮ ጤናና የስነ ተዋልዶ ጤና ላይ በጣም መስራት ይፈልግ ነበር። ለዛም ነው ዙዙ ያልኩት። ዙዙ የሁለት ሰዎች ስያሜ መነሻ ነው፣ ዙፋንና ዙረሽ ወርቅ። እኔ ህይወት ውስጥ ካሉት ሴቶች መጀመር ስለፈለኩኝ የእናቴን ስምና የአክስቴን ስም መነሻ አድርጌ ነው የጀመርኩትና መጀመሪያ እንደ ፕሮጀክት ነበር ያሰብኩት። ከዛ በኋላ ቅርጽ እየያዘ እያደገ እየሰፋ ሲሄድ የሚሰራባቸውን ነገሮች መለየት ነበረብኝ ና አንደኛው ሶስት አመት ያክል የካቲት ነው የቆየሁት ለትምህርት። ይህ ክሊኒካል አታችመንት የምንለውን የህክምና ትምህርት ስምር እዚህ ከጀርባ የኢትዮጵያ አይነ ስውራን ማህበር ነበረ። እዛ ቮለንቲር ያደርግ ነበር። ትንሽዬ ስቱዲዮ ያለቻቸው ማስታወቂያዎችን፣ የስድስት ኪሎ የመማሪያ መጽሐፎችን ወደ ድምጽ የሚቀየሩበት እዛ ቮለንቲር ሳደርግ በጣም ትንሽ እንደሆነ ስቱዲዮ ሌሎችም ስራዎች ስለሚደራረቡባቸው በቂ ጊዜ እንደሌላቸው አስተዋልኩኝ። ከሶስት አመት ያክል ቮለንቲር እያደረግኩኝ ቆየሁኝና ስወጣ የሆነ ነገር ማድረግ አለብኝ። በየቦታው ስቱዲዮ ቢኖር በየቦታው በተመቸው አቅጣጫ ስቱዲዮ ኖሮ ብዙ ሰው ቮለንቲር ቢያደርግ ብዙ ነገር ከበር ማድረግ እንችላለን ብዬ አሰብ። እንደዛ ነው ፕሮጀክቱን የቀረስኩት የነበረው።
ዶክተር መልክተ ዙዙ የትምህርትና የጤና መጽሐፍትን በድምጽ መተረክ እንደጀመረ ታስረዳለች። የመርሃ ግብር ቀጣይነት ያለው ሲሆን የመጀመሪያ ዙር ስራቸውን ሲጀምሩ ታዲያ ተራኪ ከተሰኘ መተግበሪያና ከሶሚክ ስቱዲዮ ጋር መተባበራቸውንም ታስረዳለች።
አሁን ባለው የአገሪቱ ስታተስ የተወሰኑ ትምህርት ቤቶች ናቸው አይነ ስውራን እና የማየት ድክመት ያላቸውን ተማሪዎች የሚቀበሉት እና ከዛ ደግሞ ወደ ሀየር ኤጁኬሽን ሲሄዱ በጣም ትንሽ ኢንስቲትዩቶች የተመረጡ ዲፓርትመንቶች ናቸው እነሱን ተማሪዎች ተቀብለው የሚያስተናግዱት። ከዛ በተጨማሪ ደግሞ የብሬል ማቴሪያል በዋነኝነት አሶሲሽኑ ብቻ ስለሆነ የሚያመጣው እጥረት አለ። በቀላሉ ይባዛ አይደለም። በቀላሉ ማቴሪያሎቹን የሚሰራበትን ማግኘት ከውጭ ስለሚመጣ ከባድ ነው እና አሁን ባለው ኮንክሪት የሆነ ማስረጃ ባይኖረንም ግን አንድ የብሬን ቴክስት ቡክ ለአምስት ተማሪ አይነት መረጃን የሰጡኝ ነው። እንደዛም ሆኖ ለአምስት ወደ ቤት መውሰድም የሚቻልበት አይነት ሁኔታ አይደለም። ስለዚህ እኛ የተማርንበት ሴታፕ አለ። መጽሐፍ ኖሮን ቤታችን ወስደን ሃይላይት አድርገን ጽፈንበት እንደዛ ነው የተማርነው እና ለነሱ ደግሞ እኩል ኮምፒት እያደረጉ አክሰሳብል ባልሆነ ሪሶርስ መማር፣ የትምህርት ቁሳቁሶች መማር ልክም አይደለም ፌርም አይደለም። ስለዚህ በጣም በትንሽ ለውጦች እነሱ ፊት አድርገው እንዲማሩ ነው ሲስተሙ ያለው። መሆን የነበረበት ሲስተሙ ተደራሽ እንዲሆን ከታች እንዲሆን ነበረ እና እንዳለው ሁኔታ በጣም ተግዳሮቶቹ ብዙ ናቸው። እዛም ደርሰው ትልልቅ ከፍተኛ ትምህርትም ጆይን አድርገው አንድም አሶሲሽን በጣም ብዙ ማቴሪያሎቹ የሚቀበለው ከስድስት ኪሎ ነው ወደ ድምፅ እንዲቀየሩ ማለት ነው እና እዛ በበጎ ፈቃደኝነት ያየ ነው እሱን ነው። ከዛ በኋላ እንደ ፕሮጀክት ስንቀርጸው ግን ጥሩ ኦፕሽን የነበረው ድምፅ ነው። ምክንያቱም ድምፅ በቀላሉ ማባዛት ይቻላል፣ ክፍለ ሀገር መላክ ይቻላል፣ ለብዙ ሰው በትንሽ ሪሶርስ መድረስ ይችላል። ስለዚህ ብዙ ሰው ፈቃደኛ ነበር የስቱዲዮ ጊዜ ለመስጠት። በጣም ብዙ ቮለንቲሮች ነበሩን፣ በጎ ፈቃደኞች ነበሩን ጊዜያቸውን ሰውተው የሚያነቡልን። ከዚህ ሁለቱን አጋጣጣምንና የተመቸና የጤና ቁሳቁሶች ወደ ድምጽ መቀየር ጀመርን።
በጎንደር አዘዘው የአጼ ፋሲል ትምህርት ቤት መምህርት የሆኑት ወይዘሮ በላይነሽ ሲሳይ አይነስውር ናቸው። ይህን መሰል ድጋፎች አይነስውራን ላይ የሚኖራቸውን ጠቀሜታና ተያይዘው ሊሰሩ ይገባሉ ያላቸውን ጉዳዮች እንዲህ ይገልጻሉ።
ለምሳሌ አሁን የአማርኛ ቋንቋ ስንማር ልብ ወለዶችን አንብቡ እንባላለን። ልቡ የተለያየ መጽሐፎችን አንብቡ። ያው ዲፓርትመንት ቢሆንም የአጣቀሽ መጽሐፎችን አንብቡ ሲባል የዛ ጊዜ ማንን ነው የምንፈልገው? ሰው ሊያነብልን ነው የምንፈልገው። ስለዚህ ሰው ደግሞ ብዙ መጽሐፍ ቁጭ ሊያነብልሽ አይችልም፣ ምክንያቱም የመሰልቸት ባህሪ ስላለው ማለት ነው። ስለዚህ እነዚህ ኦዲዮ በተለይ ለአይነስውራን ትልቅ ስራ ነው የሚሰራ ማለት ነው። የፈለግነውን ገብተን በድምፅ እናዳምጣለን። ሰውንም እንዳንረብሽ ደግሞ በኤርፎን እናዳምጣለን። በፈለግነው ሰዓት እየተላለስን ማንበብ እንችላለን። ስለዚህ ለኛ ትልቅ አጋዥ ነው። ይሄንን ነገሮች ወጣት ልጅ ለአይነ ስውራን አስባ መነሳቷ እነዚህን ለክፍለ ሀገርም ሆነ ቫይሊን ሊሆን ይችላል፣ መቅረጫም ሊሆን ይችላል፣ ኤርፎንም ሊሆን ይችላል፣ እነዚህ ነገሮች ወደ ክፍለ ሀገሩ በተለይ በማህበራት በኩል ቢሰጥና ማን ነው የሚያስፈልገው ይሄ ነገር ተብሎ ተጠንቶ ማህበራት ስለሚሰጡ ይሄ ነገር እንደው ባለሀብቶችም ኩባንያዎችም ካሉ ይሄን ነገር ድጋፍ ቢያደርጉ ለአይነ ስውራን ከባዱ ችግር ተፈታ ብዬ ነው ማስበው። በዚህ አይነት
የኤደን ዝግጅት ከዚህም ሰፋ ያለ ነው። በድረገጻችንና በማህበራዊ ትስስር ገጾቻችን ላይ ቀሪውን ታገኛላችሁ። ክብራትና ክብራን አድማጮቻችን፣ ለአርብ ምሽት ያሰናዳነውን በዚሁ ማጠናቀቃችን ነው። አስተናጋጃችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉ እንዲሁም ከስርጭት መሐንዲሱ ሲድራክ ፍራንክሊንና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ ቅዳሜ እንገናኝ። መልካም ምሽት። Thank you.